ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 16 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ሐምሌ 16 ቀን 1328 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሰምንቱን ዋና ዋና ዜናዎች የምንተነተንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በተማስተተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዲሞክራሲ አጥቶችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይተናገቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በአሳለፍነው ሳምንት የአማራ ህዝባዊ አርበኞች የፋኖ ኃይሎች ለተቃጡባቸው ጥቃቶች በአጸፋ ምላሾቻቸው ግዳይ ሰለባዎች ማስቆጠራቸው ተሰማ። የአማራ ህዝባዊ አርበኞች የፋኖ ኃይልን ለመደምሰስ የኮማንዶ የሜካናይዝድ የግረኛ ጦር ቡድኖችን በቆቦ አዴት ይልማና ደንሳ ባለም ከተማ በወግዲ በማክሰኝት ወዘተ እያዘመተ በተደጋጋሚ የከፈተው ጦርነት በሁሉም አካባቢዎች በደፈጣ ፍልሚያ ምላሽ እየተሰጠ ግዳይ ሰለባው ለፋኖ ኃይሎች መሆኑ ተሰምቷል። ፋሽስታዊው አገዛዝ ቀደም ሲል የፋኖ አርበኞችን በየአካባቢዎቹ በሚገኙ በተለያዩ የፖሊስ ቡድኖች ለማጥቃት ያደረገው ሙከራዎች በአርበኞቹ ፋኖዎች በቀላሉ ተመተው ገሚሱ ፋኖን ሲቀላቀል ሌላው ሙርኮኛ መሆኑ ታውቋል። አማራን እርስ በርሱ በማጋጨትና ወንድም የወንድሙን ደም በማፍሰስ የተፋፋመውን የአርበኞች የፋኖ ኃይሎችን የመሳሪያ ፍልሚያ ለመበተን የተሰራው ገበሬዎችን በሚሊሻነት አሰልጥኖ ለማስተማራት የተጀመረው ከጅምሩ እየተፈረከረከ መሆኑም ተነግሯል። በአርበኞቹ ፋኖች የፋሽስቱ ዘረኛ አገዛዝ ወታደሮች ባላሰቡበትና ባልተጠነቀቁበት ሁኔታ የሰፈሩበትን በመክበብ ጥቃት በመፈጸም በቀላሉ እየማረከ እንደሚገኝ ከተለያዩ ስፍራዎች ከደረሱን መረጃዎች መገንዘብ ተችሏል። በዚህ ወቅት አማራን በመከፋፈል ሰጥ ለጥ አድርጎ ለመግዛት ከሰው አልባ የጦር ጀቶች አንስቶ ዘመናዊ የነፍስ ወከፍ የጦር መሳሪያዎች በመመካት እያደረገ ያለው የእብሪት ጦርነት መጨረሻው እስከዛሬ በኢትዮጵያ ታሪክ ያልተመዘገበ የማህበረሰባዊ ቀውስ፣ የሰላም መደፍረስ ቀውስ፣ ከመኖሪያ እና ከሥራ የመፈናቀል ቀውስ በአስደንጋጭ ሁኔታ ሊስፋፋና ሊዛመት እንደሚችል የፖለቲካ አዋቂዎች ያስረዳሉ። የዚህ ፋሽስታዊ ዘረኛ አገዛዝ የግፍ ጽዋ ሞልቶ የመቀበሪያው ጉድጓድ ተቆፍሮ በአጠቃላይ የዘረኝነት ሥርዓት ግባ ተመሬት ሊፈጸም ተቃርቧል እየተባለ ነው። ባሳለፍነው ሳምንት ለሶስት ቀናት የዝግ ስብሰባ ያካሄዱት የአማራ ገዢዎች በመዝጊያቸው ላይ ከህዝብ ጎን በመቆሙና ለኦዴፓ ባደረጉት መሃል ሰፊ ልዩነት መታየቱም አንዱ ያገዛዙ የእድሜ ገመድ ሊበጠስ መቃረቡን የሚጠቁም መሆኑን በርካቶች ያስረዳሉ። የአማራ ገዢዎች በስብሰባቸው መቋጫ ያካባቢውን የጸጥታ ችግር ለመፍታት በአስር ቀናት ሽማግሌዎች በመሰየም በንግግር ለመፍታት መወሰኑ የኢስቡላ እንጂ በተግባር ሊተረጎም እንደማይችልም ተነግሯል። ቁርጠኛ የሽምግልና እርምጃ የታሰሩ የፖለቲካ እስረኞችን ይፈታል። ታፍነው ሰቆቃ እየተፈጸመባቸው የሚገኙትንም ካሉበት የጨለማ እስር አውጥቶ የአካልና የስነ አእምሮ ሕክምና እንዲያገኙ ያደርጋል። በግፍ ለተገደሉት ሰማዕታትም በቂ የሆነ የገንዘብ ካሳ ያደርጋል። ለተፈጸሙ ግፎች ሁሉ የአማራው አገዛዝ ወንጀለኛ መሆኑን የእምነት ቃሉን ይሰጣል። ከሁለት ዓመታት በላይ በጀት የተነፈጋቸው የወልቃይትና የራያና ቆቦ አካባቢ ሕዝብን ይቅርታ ይጠይቃል። ውዝፍ በጀታቸውን ይሰጣል። ከወለጋ በግፍ ተፈናቅለው ምንም አይነት እርዳታ የማይደረግላቸውን ከስድስት እስከ ሰባት ሚሊዮን የሚደርሱ ተፈናቃዮችን ይቅርታ ይጠይቃል። የስራ ዕድል የተነፈጋቸው የአማራ ወጣቶች ስራ እንዲያገኙ በተጨባጭ ለማድረግ ቃል ይገባል። የአማራ ሕዝብን በተለይ የኢትዮጵያን ሕዝብ በአጠቃላይ ይቅርታ ይጠይቃል የሚለውን አስተያየቶች በርካቶች ሲሰነዝሩ ተደምጠዋል። ብዙዎች የፖለቲካ ጥያቄዎች የሚፈቱት ከላይ የተጠቀሱትን የፖለቲካ ችግሮች የቀፈቀፈው ስርዓት ተመንግሎ ሲወገድና በመትኩ ሁሉን አሳታፊ የሆነ የሽግግር ጊዜ ስርዓት ሲመሰረት ብቻ መሆኑንም አስረግጠው ይናገራሉ። የፋሽስታዊው ስርዓት በደሎችና ግፎች የሚወገዱት በሽምግልና ሳይሆን እንደ ፋኖ አርበኞች በመሳሪያ ትግል ብቻ ነው። የወቅቱ የሀገራችንን የፖለቲካ ሁኔታ አብስለው የተረዱ የፖለቲካ አዋቂዎች የኢትዮጵያ አንድነት ለማስረገጥና የህዝቧን መብትና ደህንነት ለማስከበር የፋኖ አርበኞችን እያደራጁ በየአካባቢው የሚገኙ ፈላጭ ቆራጭ ደም አፍሳሾችን፣ የአገርና የህዝብ ሀብትና ገንዘብ ዘራፊዎችን መፋለምና ማስወገድ የወቅቱ የትግል ስምሪት ሊሆን እንደሚገባው አበክረው አስረድተዋል።
በትግራይ በረሃብና በመድኃኒት እጦት ከ56 በላይ ሰዎች መሞታቸው ተገለጸ። በትግራይ አብያዲ ከተማ ከሚገኙ ተፈናቃዮች ውስጥ በረሃብና በመድኃኒት እጦት ሳቢያ 13 ህጻናትን ጨምሮ ከ56 በላይ ሰዎች መሞታቸውን በቦታው ላሉ ተፈናቃዮች እርዳታ በማቅረብ ላይ የሚገኙ ማሆይ ጸጋ ግርማይ ለአዲስ ገልጸዋል። ከተለያዩ አካባቢዎች ተፈናቅለው በከተማዋ ለሚገኙ በርካታ ተፈናቃዮች በፌደራልም ይሁን በአካባቢው አገዛዞች በኩል ምንም አይነት የመድኃኒትና የምግብ ድጋፍ እየቀረበ አለመሆኑን ተከትሎ ከፕሪቶሪያው የሰላም ስምምነት ወዲህ የሟቾች ቁጥር እየተበራከተ መምጣቱንና ስምምነቱም ለይምሰል እንጂ ውስጣዊ ሴራ እንዳለውም ጠቁመዋል። በዚህም ነፍሰ ጡር እናቶችና ህጻናት በከፍተኛ ሁኔታ የሞት ተጋላጭ መሆናቸውን ጠቅሰው የእርዳታ አቅርቦት በተለይ ከባለፈው ጥር ወር ወዲህ በመቋረጡ ችግሩ እየተባባሰ መጥቷል ሲሉም አክለዋል። ተፈናቃዮቹ ከ2012 ጀምሮ ወደ መጠለያ ጣቢያዎች የገቡ መሆናቸውን የተገለጸ ሲሆን አሁንም ወደ መጠለያ ጣቢያ የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ መምጣቱንም ጠቁመዋል። እንዲሁም በአካባቢው በሚገኙ የጤና ተቋማት የመድኃኒት እጥረት በመኖሩ በየዕለቱ በህመም የሚሞቱ ሰዎችን መታደግ አለመቻሉን ነው የገለጹት። ማሆይ ጸጋ በሺዎች ለሚቆጠሩ ተፈናቃዮች ምግብ የማቀርብላቸው በውጭ ሀገር ከሚኖሩ ወገኖች በማገኘው ገንዘብ ቢሆንም በአሁኑ ወቅት ከአቅም በላይ ሆኖብኛልም ብለዋል። ተፈናቃዮቹ በምንም ሁኔታ እንደሚገኙ በአካል ቦታው ድረስ ሄዶ የጠብየቃቸው ምግብ እንዲሁም የሕክምና ግብዓቶችን ያቀረብላቸው አካል የለም ካሉ በኋላ የፌደራል አገዛዙ ተፈናቃዮችን ወደ ቀያቸው እንዲመለሱ ካላደረገ የሟቾች ቁጥር በከፋ ሁኔታ እየጨመረ መሆኑን ጠቁመዋል። የመተከሉ ውጥረት ተጠናክሮ ቀጥሏል። አረመኔው አገዛዝ ከሱዳን አመጥቶ በግድል በለስ መምህራን ኮሌጅ ውስጥ ለስድስት ወር ቀለብ ሰፍሮ ሲያሰለጥናቸው የቆዩ የጉምዝ ታጣቂዎች ነደሳለኝ ስልጣን ልቀቅ አሉኝ ብሎ በተቆጣ ማግስት ሐምሌ 12 ከካምፕ ወጥተው ወደ ጫካ እንዲገቡ ተደርጓል። ይኸው ያ ከካምፕ ጠፋ የተባለው ሽፍታ ዘንድሮ ግድቡን አልሞላም ብሎ ለግብጽ ምሮ የመጣው አገዛዙ ውሃውን ያልሞላሁት በጸጥታ ምክንያት ነው ብሎ ለመሸብለል ሲል ወደ ህዳሴው ግድብ መግባት መውጣት እንዳይቻል ተደርጓል። ወደፊት ለማል ተብሎ ከሚጠበቀው የህዳሴ ግድብ አካባቢ አማራን ለማራቅ ሲባል እየተፈጸመ ላለው የኦሮሞ መውት ስልቀጣ የዘር መጽዳት ፕሮጀክት እስከዛሬ በግፍ ከተጨፈጨፉት አማሮች በላይ አሁንም የከፋ ጭፍጨፋ ለመፈጸም በናዝሪት አዳማ ስልጣና ሲሰጥ መቆየቱን ይነገራል። ስልጣናው በላቀ ማግስት ባለቀ ማግስት ወደ ጫካ ወደ ሚዲያው የተበተኑ የጥፋት ኃይሎች ትግታቸውን መፈጸማቸው እንዲሁ ይነገራል። በአማራ የፋኖ አገንግኖ መውጣት በውጭ ሀገር ሚዲያ ሳይቀር ስሙ መነሳት መጀመሩ ያስደነገጠው የኦሮሞ አገዛዝ በትግሬም በሱዳንም በኩል ሞክሮ ያቃተውን አማራን የማስተራመስ አጀንዳ አሁን በጉምዞች ስም በመተከል ለመጫወት እየሞከረ ነው። ኦሮሞ በመኪና የሚጫነው ማዳበሪያ በአማራ በሲኒ ጠፍቶ ጭንቅ ላይ ነው። እናም እንደምንም በቁና ቢሆን ልዝራ ብሎ ሻይ ወጣ የአማራ ገበሬ ወደ ጫካ ገባ በተባለው የጉምዝ ሽፍታ መገደል የለበትም። በዚህ የወዴድ ሴራ አሁንም አንድ አማራ ገበሬ ባረመኔው ቀስተኛ ጉምዝ ተገድሎ ጉበት ጨጓራ ልቡ የሚበላ ከሆነ አማራው ይህንን በጥፍ ለመመለስ ያሳምነው ጽጌን መንገድ መከተል ግድ ይለዋል። መከላከያ ሰራዊት ራያና ወልቃይት እንደወያኔ ያሳለፈው ለመስጠት መደላድል እየሰራ መሆኑ ተገለጸ። ህገወጥ ወታደራዊ አገዛዝ ባስቸኳይ ይቁም። መከላከያ ሰራዊቱ በአማራ በህገወጥ መንገድ ወረራ ከማካሄድ አልፎ የአካባቢውን አስተዳደራዊ መዋቅር በመንጠቅ ወታደራዊ አገዛዝ እንዲመሰረትና ራያና ወልቃይት እንደወያኔ ያሳለፈው ለመስጠት መደላድል እየሰራ እንደሆነ ተገልጿል። ሰራዊቱ በዚህ ደረጃ ያንድ ወገን የጥፋት አጀንዳ አራማጅ ጋሻ ጃግሬ መሆኑ ለአማራ ብቻ ሳይሆን ለመላው ሀገር ወዳድ ኢትዮጵያውያን እጅግ አስነዋሪ ንቀት ነው። ማናቸውም የወታደራዊ አገዛዝ አዝማሚያ ባስቸኳይ መታረም አለበት። ከእንግዲህ መከላከያው በአማራ የሚያደርገው ህገወጥ እንቅስቃሴ በአማራ ህዝብ ላይ እንደተቃጣ ጠባጫርነት ይቆጠር። በመሆኑም ሰራዊቱ ሁለት የሰላም እጦት ምርጫ አለው። አንደኛ ባስቸኳይ ከህገወጥ ስምሪቱ ታቅቦ በክብር ወደ ካምፑ መመለስ አለ። በመመደብ ከሚያስፈልገው መጠን የቀረው ሰራዊት አካባቢውን ለቆ ወደ ህጋዊ ግዳጁ መሰማራት አለበት። ሁለተኛ ሰራዊት የሰላም አማራጭ አሻፈረኝ ብሎ የወዴድና ወያኔን ሀገር የማፍረስ ሴራ በኃይል አስፈጽማለሁ ካለ በአማራ ህዝብ ላይ ይፋዊ ጦርነት እንዳወጀ ጥላት ይቆጠራል። በሀገርና በህዝብ ላይ ለሚፈጸመው ክህደት ተገቢውን መስተንግዶ ይደረግለታል። የአማራ ግብርና የ42% ኢትዮጵያዊ ህልውና ላይ በቀጥታ ተጽዕኖ የሚያሳድር ዘርፍ ነው ተባለ። የሀገሪቱን 76% ጤፍ ምርት የሚያቀርበው የአማራ ገበሬ ይህንን የሚገነዘብ ኢትዮጵያዊ ሁሉ ገበሬው ላይ ትኩረት ሊያደርግ ይገባል። ከአጠቃላይ የሀገሪቱ ማዳበሪያና ምርጥ ዘር እጥረት ባሻገር የአካባቢው አመራሮች የደቀኑበት ዝርፊያ ሌላ በሽታ ሆኖበታል። ባለፉት ወራት እኔም በተከታታይ ዚሁ በብዙ አካባቢዎች በህብረት ስራ ማህበራት መጋዘን የነበሩትን ለማየት እንደሞከርኩት ወደየ አካባቢው የሚጓጓዘው ማዳበሪያ ወረዳና ቀበሌ አመራሮች ከባለሀብቶች ጋር በመሆን የሸጡና ገበሬውን ባዶ በማስቀረት ላይ ተጠምደዋል። በዚህም ገበሬው መልሶ በውድ ዋጋ እንዲገዛና ገንዘብ የሌለው ሄደህ ከበላይ አካል ጠይቅ እየተባለ መከራውን እያየ ይገኛል። ይህም ከማዳበሪያ ጥረቱ በላይ በእንቅርት ላይ ጆሮ ደግፎ ነዋል። ገበሬው ከፖለቲካ አውጡና ከፌደራል ጀምሮ የአካባቢው ሁሉም የሚመለከተው ኢትዮጵያዊ ከግብርናው ገበሬው ጎን ሊቆም ይገባል። ግብር ባለመክፈልና መንግስታዊ ግዳጅን ባለመወጣት የገበሬውን ጉልበት ማሳየትም ግድ ይላል። እያንዳንዳችን ህልውና በገበሬው ግብርና ላይ የተመሰረተ ነውና ይህን ተገንዝቦ መፍትሄው ላይ መስራት የግድ ነው። የዚህ ኑሮ ውድነት ላይ ገበሬው በወቅቱ ማዳበሪያ ካልደረሰው እና ካልዘራ የሚመጣውን ቀውስ መገመቱ ቀላል አይመስልም።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። የማክሰኞ ሐምሌ 11 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዝቅተኝነት ስሜታቸውና ጣጣችን ሁሉንም አምባገነን አረመኔ ነፍሰ ገዳይ ጸረ ህዝብ በሚገባ ይገልጣቸዋል። ነገር ግን አንዱን ከሌላው ይዘቱ አመጣጡ ግቡ ሂደቱ ይለያል። አሜሪካ ወራሪነቷን የተቃወመውን ሁሉ እብድ ማለት ቢቀናትም በዚህ መልክ ከተወገዙት መሪዎች እብድ ሊባሉ የሚገባቸው ጥቂቶች ብቻ እንደነበሩ ታሪክ ይመሰክራል። እነ የሮማው ኔሮና ካሊጎላን ወደ ጎን ብንተው እንኳን የኮሪያው ኪሞች፣ የሊቢያው ጋዳፊ፣ የኢራቁ ሳዳም ወዘተ በህዝብ የሚፈረጁ ከቶም አልነበሩም። ይህ እንዳለ ሆኖ ግን ኢትዮጵያ ላይ ባቦሰጥኝ የመጣው ኮሎኔል በሽተኛ መሆኑ አንጎሉ መታወቁ አለ የሚባል አልሆነም። ትንግርታለኝ ለነክስ ነው ያለው የቀፎ ተክለሰውነት አባቴው ከጊዜ ወደ ጊዜ ይበልጥ እየወቀሰው መሄዱን ህዝብ እየታዘበ ነው። ስልጣን ከያዘ ጀምሮ መስከን አደም መግዛት አቀቶት በተናገረ ጊዜ ብቻ ሳይሆን ስራውም የእብድ ወይም አንጎሉ የተነካሰው ስራ እየመሰለ መምጣቱን ዙሪያው የተቆለቆሉት ጫጩታን ጎል መገርሳዎች እንኳን ሊክዱት የማይችሉት ሆኗል። ይህ ግን ብቻ የዘረኞቹን ማንነትና ወንጀል ገላጭ ሊሆን አይችልም። አምባገነን በየፈርጁ ነው። የነመለስ ዜናዊ ካህዲነት በደም የወረሱትም በታሪክም ካገኙ ጥላቻ ያመረቱት ነው። መለስ አያቱ አስረሱ የጣሊያን ባንዳ ነበሩ። ከትግራይ ሚስት እንዳገቡ ተከልክለው ወደ ኤርትራ ዘልቀው ኤርትራዊት አግብተው የመለስን አባት መውለዳቸው የተነገረ ታሪክ ነው። መለስ ወደ ኤርትራ ዘንብሎ ኢትዮጵያን መጥላቱ አያስገርመንም ያሉ ክፍሎች ይህ ገንጣይ ሸዋ ዘውዱን ቀማን በሚል ጎንደርንም ነጥሎ ከጎኑ ሊያሰልፍ ያደረገውን የረጅም ጊዜ ከፋፋይ ጥረት ይጠቅሳሉ። ትግራይ በሸዋ ተጠቃች ብሎ በመርሃ ግብሩ የሸዋ ተራማጅ ምሁር የለም አብረን መኖር አንችልም የሸዋ አማራ የገዢው መደብ አካል ነው ትግላችን ጸረ አማራ ነው ብሎ አረጋዊ በርሄና ግደይ ዘርአዚዮንን ይዞ ሲነሳ መጨረሻ ግቡ ዛሬም እንደምናየው ኢትዮጵያን ማፈራረስ ነበር። የትግራይ ፊውዳሎችን ዘውዱን ተቀማን ባንዲራ ይዞ ስለተነሳ አማራው ላይ ወያኔ ከባድ ጥላቻ ነበረው። በዙሪያው ያቀፋቸው የብሔር ግንባሮችም ኢትዮጵያን ይጠሉ አማራና ኢትዮጵያን ተወራራሽ ያደረጉና የአማራው ገዢ መደብ ሲሉም ምንም የማያፍሩትን ነው። ጸረ አማራነትን እነ ኦህዴድ ኦነግ ለመቀበል ጊዜ አልፈጀባቸው። አማራው ምኒልክ ፈሽቶን ቀኝ ተገዢ ሆነናል የሚሉት የኦነግ ምሁር ተብዬዎች አጼው በላኩባቸው ሚስዮናውያን አንጎላቸው ታጥቦ ጭቁን መሆናቸውን በአማራው ላይ እንደ ህዝብ ሊያመካኙ አቅጣጫ ተሰጥቷቸው የወለጋ ምሁራን ጣሪያን በቀደደላቸው ወያኔ ባሰፋላቸው አረቦች بنزين بار كفكفو بات بوي زو بلو باقر تفات منغد فساسو سرام بغنن ازباوي اتيوبياوي تغلن داي تناكر واننن كفاتونو ميباجو اونج يميبال مرحال با مناجو درجتونه كدرق عبارة لسلطان فرفاري كوياني قطمو اتيوبياوي هايلوچن بالو اكم هلو اتكا بكينيا ناسودان كوياني نا عربوچ عبرو بيها بالا يفلسمو شاطر ناونجل مسكرنو يزندرو يوياني شوم كولونيل نا اگر گبان نگرین اموالا سیلوم زو بلو تملسو لأورومو مو فاشستاوی بودن براسو بشنیسم وانا تباباری نا سر امارا اگر خونو تی گنیال اونگن هونه بسلطان لیالوتن بگارا یمیگل ساچون نا اورین تاچون بگار یمیا سایی باچو دگمو سیورد سیاواردو تی زو تی متوت یزکتن یا نسمی تاچونو یا گران دنتن نا یم اکلاوی نا زمچان نا تورنتوش بتکای لوبت گزه شنفت درسو باچوال با موسولینی ورارا گزه تالیان و انگلیز و لگان اگزا یالوت منیوتا چو منم منکوا مسرری انگلیز لیاستنا گدو بیکاتم بورو مار بنیوچ بن تاکل والدهواریاتن نا اگر ودات ار بنیوچ تک اومو اون لیهون اللہ چوال چالم انا کولونیل یزیاق هدت تاریک وراشوچنا چو کوی علامات چو بکشفا کتر به هزب ناباگر لیک امنی زو قویتوال وددون تلوم دغمو تبال نيالو تن يامنو اماراون بتملكت يزكتن ينس سميتن ياقنقنو اسكزاري قتلوال كموتو زمن يالف بيونم باسي منيلك لا يمياسمو طلاچا ادو اينسا اقواماچو مسرتو فراتي هونو صر امارا اقواماچو حصان شماغلين امارا بلو بارمني نت لمفجت منساتاچو كل وانو مكنياتو اماراون بتملكت يالاچو يزكتن ينس سميت مهونو متتاوق አለበት በዚላይኖ የበሻሻው ውርጋት የጭንቅላት ህመም ተጨምሮ ውጥንቅጡ የባሰውና አገርም ለከፋቀው ተዳርጋ የምትገኘው
መቼ ደስታ ፈለቀ ለክል ደስታ በጅምር ቀረኝ ወጥሩ ምኞት መቼ ደስታ ፈለቀ ለግል ብቻ በጅምር ቀረ እንጂ ወጥሩ ምኞት ملكام فرميزة نصف زراك لهم باقي نوفر بفكر اتياتي لما نور نبا يريف اللاقوتي ماشي دفان طلق لكل دشاء بجمر كارنجي وطيرو من يوتي
يزك تنين سميتا تشونا يمتابن تاتا تشن يزك تنين سميت بشتا بزنو بزو قدات مانشنو مرن كالكاكا تاكلاساون نتغار بيزامدم عنداي دلدم كولونيلو بغلس راسون عدناكي راسو الدادنو فرنشاكي موچ نارسيستيكي لطال يبسو بات بشتاهونو باتال ياننسا يمسل دغمو چماري يهون بات يزو يميوزو وزو يزق تاينن سميتنو ራሳችንን እንድንጠላና ዝቅ አድርገን እንድንወስድ ያደረገን ያው የፈረደበት ምኒልክ ነው ብለው የሞተን መክሰስ ይችላሉ። በተጨባጭም ምኒልክን በተመለከተ ያላቸው የዝቅተኝነት መንፈስ መረን የለቀቀና የሚገልጻቸውም ነው። ጠላት ያለውን ተነስተብዛ አንጎላም በርክኮም ይገንችሎታው የሚደነቅ እንጂ የሚወገዝ አይደለም። የኦሮሞ የወለጋ ሞሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው። እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በህዝብና በአገር ላይ አምጪ አረመኔዎች አድርጓቸው ይገኛል። ኦነግ የተባለው አገራት ቡድን በባዕዳንም በሻቢያም ተኮትኩቶ በመድረክ ብቅ ካለ ጊዜ ጀምሮ ህዝብን በጸረ ኢትዮጵያ ቃይንቶ ሊያስኬድ ያልፈነቀለው ድንጋይ የለም። ቀይ ሽብር የአማራና ትግሬ ጸረ ኦሮሞ ዘመቻ ነው ብሎ በዘመቻው መካፈሉን ክዶ ቢቀባጥርም ከደርግም ከወያኔም ያበረ ቡድን ነው። ጸረ ወያኔ ትግል ሊያካሂዱ ከኬንያ ስደት ወደ አገር ሊገቡ ያሉ ኢህአፓዎችን ሞያሌ አካባቢ አግቶ ገድሏል። የቦረና ታጋዮችን ትግል አደናቅፎ ለወያኔ ጠቅሟል። የወያኔ አገዛዝም አካል ነበር። ወደፊት በታሪክ ሊጋለጡ የሚገባቸውን ወንጀሎች ኦነግ ከገዢዎች ጋር አብሮ ህዝብ ላይ ኢህአፓ ላይ ፈጽሟል። ምንም እንኳ ከባዕዳን ማለትም ከምዕራባውያን ሰፊ ድጋፍ ያገኘ ቢሆንም የራሱን ነጻ ግዛት ሊመሰረት ሳይችልም ቀርቶ በሻዕቢያና ወያኔ ሞግዚትነት ብቻ ወደ ወለጋ መዝለቅ መሞከሩንም ሁሉም ያውቃል። ኦነግ ሻዕቢያን ወያኔን የሚፈራና ጫማቸው ስር ወድቆም የቆየ ቡድን ነው። ይህን የዝቅተኝነት ስሜቱን መንበርከኩን ኮሎኔሉና ጭፍሮቹ እንደ ጸጋ ወርሰው ህዝባቸውን አዋርደውና አሳፍረው አሉ። በታሪክ እንዳየነው ማዕከላዊ ኃይልንና አገር አንድነትን ማጠናከር የተቻለው በዴሞክራሲያዊና ህዝባዊ ውሳኔ መንገድ አልነበረም። እንቢተኞች የተወገዱት በጦርነት ነው። ጋሪባልዲ በጣሊያን፣ ትልቁ ፒተር በሩሲያ፣ ቢስማርክ በጀርመን ወዘተ አገር መመስረታቸው የጦርነትና የድላቸው ውጤት ነው። በ21ኛው ክፍለ ዘመን ዛሬ ሰለጠንኩ ባዩ ኦነግ ህዝብን በፍጅት እያመሰ ከመቶ ዓመታት በፊት ለምን ምኒልክ በጦርነት ተዘፈቀ ብሎ ሊከስ ሊወነጅ ይቃጣዋል። በጦርነቱ የኦነግ አያቶች ተቸንፈዋል። ይህም የዝቅተኝነትን የሽንፈትን ስሜት አላብሷቸው እስከዛሬም ከዚህ ስሜት ሊላቀቁ አልቻሉም። ጠላት ያሉት ቢንቃቸውና ከቁም ነገር አልቆጥራቸው ቢል ምክንያቱ ረቂቅ ምስጢር አይደለም። ጥፋቱም የራሳቸው ከመሆን አያልፍም። እውነታውን ተገንዝበው ብቻ ሳይሆን ተቀብለውም ጊዜ በሚጠይቀው መንገድ ወደፊት ማለት ቢችሉ ኖሮ በዝቅተኛ መንፈስ ስሜት ቁርሾና ቁጭት እንደ ዝንጅብል ተቆመታትረው በጥላቻ ቁርሾ መታመስ እጣ ክፍላቸው ባልሆነም ነበር። የነሽመልስን እጃቸውን እንቆርጣለን ድንፋታ፣ የነህዝቅኤል ከባህር ወጣን የመጀመሪያው ፍጡር ኦሮሞ ነበር ወዘተ ልፈፋን የሰማ ሁሉ ሰዎቹ በራስ ላይ የመተማመን ችግር እንዳለባቸው መረዳት አያቅተውም። አለቃቸው ልነግስ ነኝ ብሎ በእናት ትንግርት አማኝ ነኝ ይላል። ገዳ ገዳ ብሎ ልንገስ ሊለን ነው። አበደ እንዴ እስኪባል የሚቀበጣጠረው በአበደ ራስ ወዳድነት ብቻ ሳይሆን እያወከቻቸው ያለችውን የዝቅተኝነት ስሜትም ለመሸፈን ነው። አማራው እንደ ህዝብ የበላይ ነኝ አላለም፣ ካለም ታረም የምንለው ይሆናል። አማራ እንደ ህዝብ ግን ህልውናውን ሊጠብቅ መነሳቱ ፍትሃዊና የሚደገፍም ነው። አንድነቱን ለማጥቃት ለማዳከም አገዛዙ የከፈተው ሁለገብ ዘመቻ ውድቅ መሆኑ የማይቀርም ነው። የዚህ እርኩስ ዘመቻ አጋር ሆነው ያሉት በአዴኖችና አማራ ብልጽግናዎች፣ ድንገተኛና አስመሳይ ፋኖች ሁሉ በትግላችን ሽንፈትን ሊከናነቡ ይገባቸዋል። የዝቅተኝነት ስሜታቸው ያበዙብን ጣጣቸው። የሁሉም መንስኤ ኦነግ የተባለው ነው። ኦነግ ደግሞ ውልደቱ ከባህር ሳይሆን ከሶማሊያ ሻዕቢያና ግብጽ ከጸረ ኢትዮጵያ አረቦች ነው። ይህን ጸረ ኢትዮጵያ ክስተት ተጨማሪ ስትንፋስ የሰጡት የቆዩ የሀገራችን ጠላቶች እንግሊዝና ኖርዌይ ናቸው። እንግሊዝ በኤርትራ እንዳደረገችው ሁሉ ወለጋን ገንጠላ ልትገዛ ፍላጎትና ምኞት ነበራት። ከሽፎባታል። ምኞቷን ስላልተወች ግን ኦነግን ተጠቅማ ከግቧ ለመድረስ ስትዳክር ቆይታለች። ኦነጎችን በገንዘብም በስለላም ረድታለች። ለሌሎች የነፈገችውን ስደተኛነት እንደ ኖርዌይ ለኦነጋውያን በሰፊው ሰጥታለች። ሻዕቢያ በተለይም ጸረ ኢትዮጵያ ወልደ ማርያም ከግብጽ ጋር ሆኖ ኦነግን የደገፈና ያጠናከረ ነው። የሃዛውንት የአፋን ለማፍረስም ብርሃነ መስቀል ረዳ የውያን ያለቃ እንዲሆን ወይም የትግራይ ጠባብ ቡድንን እንዲመሰርት ብዙ የሞከረ መሆኑም ይታወሳል። ዚያድ ባሬ በጸረ ኢትዮጵያ ተልእኮ ባሌና አሩሲ ተወላጆችን በሃይማኖትም በብሔርም ሊያደራጅና ኢትዮጵያ ላይ ሊያስነሳ ሞክሮ ሼክ ሁሴን አፈንግጠው ኢብነ አግ የተባለውን ግንባር ሲመሰርቱ የተደናቀፈበት ቢሆንም ሐረሪዎችን በግብጽ ኤምባሲው በኩል በካይሮ አሰባስቦ ነበር። ከሃዲውን ወልደ ማርያም ዱባለንም በሲዳማ ነጻ አውጭነት ግንባር አዘጋጅቶ ለድርጅቱ ሳውዲ የሰጥ የነበረውንም እርዳታ ከሶማሊያው የመከላከያ ሚኒስቴር ሳማንታር ጋር ሆኖ በገበያ ቸብችቦ ተጠቅሞበታል። ሲዳማ የኢትዮጵያ ቀኝ ግዛት ነው ሲል ከርሞ አባሎቹን ለሶማሊያ ባለስልጣኖች ገባር አራሽ አድርጎ መቆየቱም የሚረሳ አይደለም። በመጨረሻም እነ እሸቱ አራርሶን በሶማሊያ ካስገደለም በኋላ ጓዙን ጠቅሎ ከወያኔ ተደባልቋል። በዚህ ሁሉ ሂደት ኦነግ ይህ ነው የሚባል እንቅስቃሴ ማድረግ ተስኖት ሻዕቢያ ኮበር አካባቢ ካርቱም ሱዳን አምጥቶ ቢሮ ቢሰጠውም እንደ ድርጅት ተጨባጭ ህልውና ማስረገጥ ሳይችል ቆይቷል። በሶማሊያም ሻዕቢያም አቅራቢነት፣ ሶሪያም ሊቢያም በርካታ እርዳታና ገንዘብ ሰጥተውት እንደነበር ሲታወቅ ሁሉን ጥፋት በኦነግ ላይ ብቻ ላለመጣልም ከዚሁ እርዳታ አብላጫውን ሻዕቢያ መቀርጠፉንም ማጋለጥ ይገባል። ከመስረታው ጀምሮ ኦነግ ያልነበረው ወሳኝ መልክ ምንም ነጻነት ያልነበረው ቡድን መሆኑ ነው። ሶማሊያም ለተወሰነ ጊዜ ሻዕቢያም ለረጅም ጊዜ ወያኔ በረጅሙ ይቆጣጠሩት ያዙት የነበር ድርጅት ነው። ለሊቢያም ለሶሪያም የኦነግ አመራር ታዛዥ ሆኖ ቆይቷል። ሻዕቢያ በኦነግ ውስጥ ጉዳይ ጣልቃ እየገባ አመራሩን ይመድብ ይቀይር እንደነበርና መራግብራቸውንም ያርም ያስተካክል እንደነበር ይታወቃል። ኦነግ እንደ ኢትዮጵያዊ ድርጅት ሆኖ የማያውቅ ከመሆኑ በተጨማሪ እንደ ተራ ፖለቲካ ድርጅት ሆኖም ሰርቶ የሚያውቅ አይደለም። አባላቱ በድርጅቱ ላይ ምንም ተጽዕኖ ወይም ተሳትፎ አልነበራቸውም። ኦነግ ጠቅላላ ጉባኤ አድርጎ አመራሩን መርጦ አስመርጦ መድቦ አያውቅም። በሻዕቢያ ስር የቆየው አመራር በአስመራ ዝግ ስብሰባውን አድርጎ መሪዎችን ይሽራል፣ ይመድባል፣ አዲስ መግለጫ ያወጣል። ይህ ነው የነሱ ጉባኤ። በቃ አመት ከአመት ሻዕቢያ የኦነግ አመራርን አስወግዶ እነ ዳውድ ኢብሳን ከሾመ በኋላ የኦነግ ዋና መሪ ዳውድ ወይም በድሮ ስሙ ፍሬው ማአሾ ሳይሆን የሻዕቢያው ጀነራልና እነ ጌታቸው የአርበኞች ግንባር መሪዎችን የገደለው ኮሎኔል መሆኑ ሊደበቅ የቻለ ሐቅ አልነበረም። የወያኔው ኮሎኔል ለስልጣን ሲበቃም ለማ መገርሳ ወደ አስመራ ተጠርቶ ዓለምንም ቅድመ ሁኔታ ኦነግን በክብር ወደ አዲስ አበባ እንዲጋብዝ ያደረጉት ሻዕቢያ፣ ሳውዲና ኤሚሬትስ ናቸው። የተከተለውን ችግር ይኸው እየኖርነው ነው። ሸኔን አሰልጥኖ በትግራይ በነስባት ነጋ አስተናጋጅነት ወደ ኢትዮጵያ የመለሰውም ሻዕቢያ ነው። ታሪክን የመርሳት ድክመት ይጠናወታናልና ነው መድገሙ ግድ የሆነብን። አዛዥ ናዛዥ ሆኖ ሲጫወትበት የባጀውንም የግንቦት ሰባት ቡድን መሪዎች በዘረኛው ኮሎኔል መጋዣነት እንዲሰለፉ ያደረገው ይኸው ሻዕቢያ ነው። ቡድኑ በትንትኑ ቢወጣም ዋናው ቡከኑ መሪያቸው አሁንም የዘረኞች ሚኒስቴር ሆኖ ኢትዮጵያን እየጎዳ ነው። ይህ ሁሉ ግልጽ የሚያደርገው ነጻ ድርጅት መሆን ያቃታቸው ቡድኖች ትላንትም ዛሬም ምን ያህል አገራችንን እንደበደሉ እንደጎዱ ነው። መይሶን ሳይቀር ቻይና ደርግን ደግፍ ትዕዛዝ ሲሰጠው ተቀብሎ ገደል ገብቷል። ልዋጭ ነጻ የቻይና መጽሐፍና ለደርግ ደግሞ ክላሽንኮቭ ጠመንጃ ነበር። የዝቅተኝነትን ስሜት እንደ ሐር ሶፍ ተስማምቶበትና አማረብኝ ብሎ የለበሰው ኦነግ ኦህዴድ ነፃ ሆኖ መቆም ተስኖት ጌታ እየቀያየረም አንድም ለኦሮሞ ህዝብ አፍሪ ታማኝ ተጠሪ መሆን አቅቶት የገዳን የባህር ወጣን ቡትቶን አጥልቆ በህዝብ ላይ ባጠቃላይ መርገም ሆኖ ጥፋትን አስፍኖ ይገኛል። ኦነግ አልን ኦህዴድ ሸኔ አልን በአደን ኦሮሞ ብልጽግና አልን በደፈናው በጠቅሉ ብልጽግና ሁሉም ለጸረ ህዝብ ጸረ አማራ ጸረ አፋር ጸረ ኢትዮጵያ አውሬ ቡድን የተሰጡ የሽፋን ስሞች ናቸው። ዘረኞችን በህብረት ትግል እናስወግድ። ድል ለኢትዮጵያና ህዝቧ ይሁን። ወደፊት ለመጓዝ ወደ ኋላም መመለስ ከዝግጅት ክፍላችን የቀረበ የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጣሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ህግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣
ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ወዘተ ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፈን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጻፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገድሉ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲጓደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል በሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በመርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛት ይባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ከሃዲ የሚለውን ቃል ለመጀመሪያ ጊዜ በሀገራችን መጠቀም የተጀመረው በአድዋ ጦርነት ወቅት ነበር። በኋላም የሱል ሚካኤል የልጅ ልጅ ኃይለ ሥላሴ ጉግሳ ከርቶ እጁን ለጣሊያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለ ሥላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የሱል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አልጥልቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቅድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ፣ ያልበላኝን ቦታ አትከክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ በአጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናይነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሰረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሰረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመፅ እውን መሆንን ምልክቶች ያዘሉ ናቸው። የአመፅ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመፅን ሊፈጥሩ የሚችሉ እርሾች ናቸው። የህዝባዊ አመፅ መከሰት ምክንያቶች ግን በአመፃ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመፅ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመፅ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመፅ ምልክቶች ግን ከአገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመፅ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቀተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብአተ መሬቱን እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመፅ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። ከእነዚህ ሁኔታዎችም ጥቂቶቹም ብቻ ብንጠቅስ አንድ የአገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ውጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው፣ በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡቡ የአገራችን ክፍል በተለያዩ አካባቢዎች የአመፅ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመፁ መደራጀት፣ እየተደራጁ ማመፅ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመፅ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰለው ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ፣ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊው ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የተጠጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በሀገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጸና ራዕይና ህዝባዊ ዓላማን ይዘን በግብግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በሀገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዘው ሰራተኛውን፣ አርሶ አደሩን፣ ሴቶችንና ወጣቶችን የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችልም ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ አገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል፣ የሰብአዊ መብት ደብዛ መጥፋት እንኳን የራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቅርና በሌሎችም ቦታዎችና አገሮች ቢፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች፣ የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልቆ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ፣ ደብዛቸው ለጠፋ፣ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት፣ ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ለትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርክሶ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያስታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄድ ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን።